ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 23 ቀን 2009 ዓመተ ምህረት ነው። ለውርስታታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቀድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበውን ወያኔ ጣላት ካልተባለ ምን ሊባል ነው በሚል ርዕስ ሐተታ በመጨረሻም የካቲቶር 1997 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልሳን ዴሞክራሲያን አስተምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ
ታላቁና ታጋይ ጀግና ኮሎኔል አስናቀ እንግዳ ግንቦት 20 ቀን 2009 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። ኮሎኔል አስናቀ እንግዳ ከአጼው ዘመን ጀምሮ ሶስቱንም ስርዓት የታገሉና በአገራችን ዲሞክራሲና አንድነት እውን እንዲሆን በብርቱ የጣሩ አርበኛ ነበሩ። በአጼው ዘመን በአገዛዙ ላይ ባደረጉት ተቃውሞ ለረጅም ዓመታት እስር የተዳረጉ ሲሆን የደርግን አምባገነን አገዛዝ በመቃወም ታግለዋል። በደርግ ዘመን የኢሃፓ ነጻ ባወጣው አካባቢ አገር ወዳዶችን በማስተባበርና ለትግል በማሰለፍ ከፍተኛ ጀብዱን ፈጽመዋል። የወያኔ አምባገነንና ዘረኛ አገዛዝንም ከመሰረቱ በመቃወም ከፍተኛ ትግል ያካሄዱ ሲሆን በስደት በነበሩበት በአሜሪካ በጽሑፍም ሆነ በንግግር ታጋይ ድርጅቶችን ሲመክሩና ሲያበረታቱ ኖረዋል። ኮሎኔል አስናቀ በኢትዮጵያ ሉዓላዊነት በዲሞክራሲና በህዝብ አንድነት እንዲሁም በጾታ እኩልነት ላይ ከፍተኛ እምነትና አቋም የነበራቸው ሲሆን እነዚህን የሚመለከቱ በርካታ መጻፎችን ጽፈው ለኢትዮጵያውያን አበርክተዋል። ለሀገሩና ለወገኑ ህይወቱን የሰጠ ታጋይ ቢሞት ሞት አይባልምና ኮሎኔል አስናቀ እንግዳ በህይወታቸው ለሀገራቸውና ለወገናቸው ያበረከቱት መልካም ተግባርና የከፈሉት መስዋዕትነት በመጪው ትውልድ እየታወሰም ለዘላለም ይኖራል። የቀብራቸው ስነ ስርዓት ሐሙስ ግንቦት 4 ቀን በዋሽንግተን ዲሲ ይፈጸማል። የወያኔ አገዛዝ ማክሰኞ ግንቦት 22 ቀን የኢንተርኔት አገልግሎትን የዘጋ መሆኑን ለማወቅ ተችሏል። ወያኔ ኢንተርኔት አገልግሎትን የዘጋው ረቡዕ ግንቦት 23 ቀን የሚሰጠው የ10ኛ ክፍል ፈተና ተሰርቆ በኢንተርኔት እንዳይሰራጭ ለመከላከል የተደረገ መሆኑ የተነገረ ሲሆን እስከሚቀጥለው ሳምንት ድረስ ሳይቆይ አይቀርም የሚል ስጋት አለ። ረቡዕ ጠዋት ኢንተርኔት አገልግሎት እንደተመለሰ አንዳንድ ወገኖች የሚናገሩ ሲሆን ሌሎች ደግሞ የተቋረጠው መልሶ እንዳልጀመረና ጀምሯል የተባለው እየተቋረጠ መሆኑንም አሳውቀዋል። ባለፈው ዓመትም ፈተናዎች እንዳይሰረቁ በሚል ሰንካላ ምክንያት አገዛዙ የኢንተርኔት አገልግሎት ማቋረጡ የሚታወቅ ሲሆን የተቃውሞ እንቅስቃሴ ከፍተኛ በነበረበት ወቅትም ለወራት ዘግቶት እንደነበር ይታወሳል። ኢትዮጵያ በኢንተርኔት አገልግሎት ካለም የመጨረሻዋ መሆኗም ይታወቃል። የበቆሎ ምርትን የሚያጠቃው የተምች ትል በዛባሉ አካባቢዎች ሊስፋፋ እንደሚችል የዓለም የምግብና የእርሻ ድርጅት ያለውን ስጋት ገልጿል። በአሁኑ ወቅት ይኸው የተምች ትል በኢትዮጵያ ውስጥ በ144 ወረዳዎች 53000 ሄክታር መሬትን እንዳጠቃና እስከሚቀጥለውም መስከረም ድረስ በአፋር፣ በቤኒሻንጉልና በኦሮሞና በትግራይ አካባቢዎች ሊስፋፋ ይችላል የሚል ግምት ተወስዷል። ተምቹን ለማጥፋት በርካታ ጥረት የተደረገ መሆኑ ቢገለጽም በቀላሉ የማይጠፋ በመሆኑ ቢያንስ ስርጭቱን ለመቆጣጠር ለረጅም ጊዜ የሚያገለግል እቅድ መወሰድ አለበት ተብሏል። እስካሁን ድረስ 36000 ሊትር የጸረ ትል ማጥፊያ በመጠቀም በ24000 ሄክታር መሬት ላይ ያለውን የተምች ትል ለማጥፋት ቢሞከርም ትሉ በፍጥነት የመስፋፋት አቅም ስላለው ለመቆጣጠር አስቸጋሪ ሆኗልም ተብሏል። ዋና ምግቡ በቆሎ በሆነበት አካባቢ የትል መስፋፋት ከፍተኛ የምግብ ጥረት ያመጣል የሚል ስጋት አለ። በጋምቤላ የመሬት ነጠቃ ተቃዋሚ የነበሩት የ65 ዓመት አዛውንት አሞታጓ በወያኔ አገዛዝ ለረጅም ዓመታት ከታሰሩ በኋላ የወያኔ ከፍተኛ ፍርድ ቤት የተከሰሱበትን የሽብርተኛ ክስ ውድቅ አድርጎ ተራ የወንጀል ክስ እንዲመሰረትባቸው የወሰነ መሆኑም ይታወቃል። ይኸው ፍርድ ቤት በዋስትና መብት ቢከለክላቸውም የፌዴራሉ ጠቅላይ ፍርድ ቤት በ50,000 ብር ዋስ ለቋቸው ጉዳያቸው ባለፈው ሳምንት ውስጥ ፍርድ ቤት ቀርቦ የመከላከያ ክርክር ያቀረበ መሆኑም ታውቋል። አሞታጓ በኬንያ የሃይማኖት ትምህርት ላይ የተማሩ መሆናቸውና መጽሐፍ ቅዱስን በአኛዋ ቋንቋ መተርጎማቸውን ገልጸው በኮምፒውተራቸው ውስጥ የተገኘው የመሬት ንጥቂያን የሚቃወም ሰነድ የተዘጋጀው አኛዋክ ሰርቫይቫል በተባለ ድርጅት መሆኑና የሳቸው አለመሆኑንም ተናግረዋል። ለረጅም ጊዜ በማከላይ በጨለማ ውስጥ የታሰሩ መሆናቸው ግፍ የተሰራባቸው መሆኑን ከመግለጻቸው በላይ አቃቤ ሕጉ ለክስ ያቀረበው ሰነድ ላይ በኃይል አስገድደው እንዳስፈረሟቸውም ገልጸዋል። 5 የመከላከያ ምስክሮች ቀርበው የ3ቱ የተሰማ ሲሆን የ4ኛውን ምስክርነት ለመስማት ቀጠሮ ለሰኔ 5 ቀን ተቀጥሯል። ረቡዕ ግንቦት 23 ቀን 2009 ዓ.ም ምረት በኬንያና በሶማሊያ ወሰን አካባቢ የኬንያ ፖሊስ ኃይል አባላት የሚጓዙባት መኪና መንገድ ላይ የተቀበረ ፈንጅን በመርገጧ በውስጧ ከነበሩት 7 ፖሊሶች መካከል 5 ፖሊሶች የተገደሉ መሆናቸውንና 2ቱ የት እንደደረሱ የማይታወቅ መሆኑን የዜና ምንጮች ገልጸዋል። ፖሊሶቹ በአካባቢው ጥበቃ ለማካሄድ የቅኝት ስራ ላይ የነበሩ ሲሆን የኬንያ ወታደራዊ አባላትን የተጎዱትን ፖሊሶች ለማዳን ሲሞክሩ በአልሸባብ ኃይሎች የተኩስ ጥቃት የተፈጸመባቸው መሆኑን ታውቋል። በናይጄሪያ የባህር ኃይል አባላትን የጫነ ተሽከርካሪ ቀይ መብራት በመጣሱ ፖሊስ ሊያስቆመው ሲሞክር በተነሳ ግጭት በአካባቢው የነበረ አንድ የፖሊስ ጣቢያ ሲቃጠል 3 ሰዎች የሞቱ መሆናቸውም ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ወያኒ ጣላት ካልተባለ ምን ሊባል ነው? ዘመን ተለውጦ ጉዞ የኋልዮሽ መሻሻል ጠፋና ክብርን አስረክቦ አገር አስበልቶ ምን ሊሆን ድንፋታ? መቼስ ሊከበር ነው ያገር ህልውና። እንደተባለው ሁሉ የውድ አገራችን ኢትዮጵያ ክብሯ ቅርሷ ታሪኳና ህዝቧ መሆኑ ቀርቶ በሚታቢራ ወደ ተተካበት ጊዜ ደርሰናል። በዚያው ልክ ደግሞ ታሪክን የሚያፈርሱ የሚበርዙና የሚክዱ ፈልፈላዎች ገንጣዮችና የፈረንጅ ቅጥረኞችም ፈልተዋል። ታሪክን መካድና ለማጣመም መሞከር ይቻላል፣ ግን ይህን እኩይ ተግባር ሐቅ ነው ብሎ አሳምኖ መባጀቱ ከንቱ ልፋት ነው። ውሎ አድሮ ይጋለጣል፣ ታሪክም ይስተካከላል። የየካቲት 1966 አብዮት 40ኛውን ዓመት ስናከብር የዚያን ህዝባዊ እንቅስቃሴ ይዘት ሊያራክሱና በሐሰት መልክ ሊያቀርቡ የሚጠሩት ደግሞ ባልሞት ባይተጋዳይነት እየተራወጡ ናቸው። በዚህ ላይ ከጀመርነው ፈቅ እንበልና አገራችንን ያጠፉና ትውልድን የጨፈጨፉ አረመኔዎች ተይዘው ለፍርድ ይቀርቡ ሲባል በከተማይቱ ያሉ በርከት ያሉ ጠበቆች አለንላቸው ብለው መነሳታቸውን፣ ይህንንም ፍጥነትና መቆርቆር ለሌሎች አለማሳየታቸውን ሳንጠቅስ ማለፍ የለብንም። ነፍሰ ገዳዮቹንም በወንጀላቸው ሁሉ አጅበው ሐሰታቸውን እንዲያሰራጩ የተባበሯቸውንም ሁሉ የኢትዮጵያ ህዝብ የሚፈረዳቸው ይሆናል። ወደ ጀመርነው ስንመለስ ደግሞ የካቲትን ምክንያት አድርገው ሐሰታቸውን ለመርጨት የተነሱት ክፍሎች ወንጀሉን በታገለውና ደሙን ባፈሰሰው ትውልድ ላይ ጥለው ጉሮ ሸባይ ይሉ ተነስተዋል። ኢህአፓና መኢሶን ተፋጁ እንጂ ደርግ ምንም አላደረገም የሚለውን፣ ደርግም ሆነ ሁለቱም ድርጅቶች አቋማቸው አንድ ነበር የሚለውን ዛሬም እያስተጋቡ ናቸው። ሌሎች ደግሞ ፈቅዱና ወያኔና ኢህአፓ መጋጨት አልነበረባቸውም ከማለት አልፈው በጠብጫሪነትም የፈረደበትን ድርጅት ሊወነጅሉ ይሞክራሉ። ወያኔ ጠላት ካልተባለ ምን ሊባል ነው ያልነው ሐቀኛ አቋም ለጊዜው እናቆየውና ወደ የካቲት እንመለስ። አብዮቱ በግብታዊነት ፈነዳ ቢባልም የፍንዳታውን ወይም መቀጣጣያውን ወቅት ለመግለጽ እንጂ አብዮቱ የዘመናት በደልና የታፈነ የህዝብ ብሶት ውጤት ነበር። አንድ መጽሐፍ ጻፍ የሚል የደርግ አረመኔ ቀድመ የካቲት የታየ የህዝብ አመጽና ትግል የለም ብሎ ሸምጥጦ ቢዋሽም ኢትዮጵያ በአርሶ አደሮች አመጽ ከባሌ እስከ ጎጃም ወዘተ፣ በተማሪዎች እንቅስቃሴ፣ በመፈንቅለ መንግስት ሙከራዎች፣ በላባደሩት ትግል፣ በአማጽያን ብረት ማንሳት ስትታመስ የነበረች ናት። የአጼው ስርዓት ለውጥን ማስተናገድ ያቃተው ጭፍን አምባገነናዊ ያገዝ ነበርና ለአብዮቱ ራሱን አጋለጠ፣ ራሱንም ገዝግዞ ጣለ። ሐቁ ይህ ነው። ይህ ስር ነቀል ለዲሞክራሲያዊ ለውጥ የጠየቀን የህዝብ ትግል ምርጥ መኮንኖች ነን ባዮች አደናቅፈውት ወታደራዊ አምባገነንነትን አሰፈኑ። ህዝባዊ ዲሞክራሲያዊ ሪፑብሊክና የህዝብ ሉዓላዊነት ይል የነበረው ኢህአፓና ደርግ ከመጀመሪያውም እንኳ አንድ ሊግባቡ የሚችሉ ኃይሎችም አልሆኑ። መኢሶንና ኢህአፓ ግራ ድርጅቶች ቢሆኑም የወሰዱት አቋም የተለያየ ነበርና መቃረናቸውን ማስወገድ የሚችሉበትን ሞክረው የነበረ ቢሆንም መንገድ አልነበረም። የሶስቱም ግንዛቤና ተረጓጎም ማለትም ሶሻሊዝምን በተመለከተ የተለያየና የተቃረነም ነበር። ሁኔታውን በሚገባ ያጤነው ሁሉ ክፍል ይህን ሊረዳ ይቻልና አሁንም የሚችል ሲሆን ጥራዝ ነጠቆችና ለወያኔ ሽፋን ለመስጠት ራሳቸውን ምሁር ወይም ጋዜጠኛ ብለው ያሉ ክፍሎች ግን አገር አጥቲውንና አብዮት አውዳሚውን ደርግና ሐራሪ ፈርጣጩን እንዳያወግዙ ኃላፊነትን ይደለድላሉ፣ ያከፋፍላሉ። በመሆኑም ያለውና የተፈጀው ሰለባ የሆነው ኢህአፓን በተጠያቂነት ይከሳሉ። ሰልፋቸው ጸረ ህዝብ፣ ተልእኳቸው ደግሞ ደርጋዊና ወያኔያዊ ነው። ኢህአፓ ከወያኔ የተጣላውና የተዋጋው በቅድሚያ ወያኔ በየጊዜው ከአጋሮቹ ሻቢያ፣ ሱዳን ወዘተ ጋር ሆኖ የከፈተበትን ጥቃትና ጦርነት ለመከላከል መሆኑን ወያኔና ጭፍሮቹ ሊክዱ ቢሞክሩም የሚሳካላቸው አይደለም። ወያኔ በከፈታቸው ጸረ ኢህአፓ ጦርነቶች በርካታ ኢህአፓዎች ተሰውተዋል። ከገመቹ እስከ ገለብ ደረጀ ዋሲሁን ብዙ ጀግኖች ብዙዎችም ደብዛቸውን አጥፍቷል። ወያኔ የህዝብ ጣላት የማይሆንበት ምንም ምክንያት አልነበረም የለም። መሰረታዊ መርሆዬ ትግራይን ነጻ ግዛት ማድረግና ኢትዮጵያን በብሔረሰብ መገነጣጠን ነው ብሎ የተነሳ ቡድን ነበር። ትግላችን ጸረ አማራ ነው ብሎም በግልጽ ያስቀመጠ ድርጅት ነበር። በናቅፋ ነድፎት በደደቢት የጣለው በሽታ ደግሞ ጸረ ኢትዮጵያዊነት ነበር ዛሬም ነው። ሆኖም ያፓ ከዘጠኝ ጊዜ ባላነሰ በትግራይ መሬት ይህን ጠባብ ቡድን ሊያወያይ ሊያግባባ ሞክሮ ነበር። ካሲምባው ጃብሃላ እንዲሁ በሱዳን ሟቹን የወያኔ ቁንጮ የኢሃፓ መሪዎች አግኝተው አወያይተውት የነበረ ሲሆን ወያኔ የኢሃፓን ስትራቴጂያዊ ወይም ዘላቂ ጠላት ብሎ የወሰነውን ቅንጣትም አልቀየረም። ኢሃፓ ደግሞ የተመሰረተውና የታገለውም ለኢትዮጵያ ህዝብና ለሀገራችን ሉዓላዊነት ነበርና ነውም ወያኔን ጠላት ብሎ መፈረጅ የማያመልጠው ግዳጅ ሆነበት። እነሆ እስከዛሬ በጸረ ወያኔው ትግል ተሰማርቶ ይገኛል። ወያኔ በሰላም ቅራኔን ፈቶ መታገልን ካለመፈለጉ ሌላ ከትግራይ ውጡልን ብሎ ይያለ የትግራይ ተወላጆች የሚታገሉለትንና የሚታገሉበትን ኢሃፓን ለማጥፋት ከሻዕቢያ አብሮ ዘመተ። በ1983ም የታየው ይህ ነው። ወያኔን ወዳጅ ብለው ያሽቃበጡለት ሌሎች ጠባቦች ለምሳሌ ሳይውል ሳያድር ምሳቸውን ቀምሰው ያውም በሚያሳፍር ደረጃ አገር መልቀቂያ ቪዛ ተሰጥቷቸው አባሎቻቸውን አሳፍሰው ፈርጥጠዋል። በነገራችን ላይ ዛሬ ወያኔ ሲወጠር አለንልህ ሊሉት የበደኑና አሶሳ ወንጀለኞች ሊመለሱለት አቀደዋል። የወያኔ ማንነትና ምንነት ስልጣን ሲይዝ የተከሰተ ሳይሆን ገና ሲመሰረት ሲዳዳ የነበር ነው። በየካቲት ህዝብ በኢትዮጵያዊነት ሲታገል ወያኔ በጠባብ ብሔረተኛነት ሊደራጅ ነው የተነሳሳው። ገና ከመስረታው ነው ኤርትራ የኢትዮጵያ ቀኝ ግዛት ናትና ነጻ መውጣት አለበት ያለው። የብሔረሰቦች መብትን ማወቅን በግንጠላ ብቻ የወሰነውም ገና ሲመሰረት ነው። ዛሬ መለስ ብሎ ታሪክ ሊበርዝና ኢትዮጵያዊነት ያውም ዛሬም የሌለውን ሊላበስ ቢጥር ከቅጥረኞቹ በስተቀር ማንንም አያሳምንም። ወያኔን ማወቅ ተስኗቸው የተወናበዱለት ሁሉ መጨረሻቸው አላማረም። መደረግ ያለበትን ትግል ሁሉ ይዘቱን የሳቱ ውድቀትን ካባችን ብለዋል። ወያኔ አገርን ህዝብን አጠፋ እንጂ በምድሪቷ ሰላምን ብልጽግናን አላመጣም። የአገር መሬት ለባዕድ ሸጠ አስረከበ እንጂ ሉዓላዊነትን አላስከበረም። ዛሬም ግራ ቀኙ ሲጨንቀው ጊዜ ያለፈበትን ትግራይ ትግሪኝን ነፍስ ሊዘራበት ሻዕቢያን መለማመጥን በስልትና አለሃፍረት ተያይዞታል እንጂ ከኢትዮጵያ ህዝብ ጋር ያለውን ቀዳሚና የማይታረቅ ቅራኔ በአግባብ ሊያረግብ ሊፈታ አልጣረም። ታዲያ ጠላት መባል ሲያንሰው ነው? ትናንትም ሆነ ዛሬ ወያኔ የህዝብና የአገር ጠላት መሆኑን የሚክድ ዜጋ ኢትዮጵያዊነቱ በጥያቄ ይገባል። ትግሉ እንዳይደናገር የሚፈልግ ማንም ዜጋ ደግሞ ጠላትና ወዳጁን መለየት መቻል አለበት። ይህ ከተባለ ደግሞ የህዝብ ወገኖች ወያኔን ከጥቅም ውጭ ሊያደርጉ በቻሉበት ጊዜ አለማድረጋቸው ስህተት መሆኑን ነው መናገር የሚኖርብን። ከዚህም አንፃር ወያኔና የኢትዮጵያ ህዝብ ወያኔና የኢሃፓ ተመሳሳይ አቋም ነበራቸው ብሎ መለፈፍ ጨዋሂውን ለትዝብት ይዳርጋል። ጥራዝ ነጠቅም ሊያሰኝ ይችላል። በመሰረታዊ ዓላማ ደረጃ ኢሃፓ ታግዬ የሆነ ክልልን እገነጥላለሁ ብሎ የማያውቅ ከመሆኑ ሌላ ወያኔ ይህን እኩይ ዓላማ ይዞ በ1967 ዓ.ም ማኒፌስቶ የሚለውን ሲያወጣ በመጀመሪያ የተቃወመው ኢሃፓ ነው። ኢሃፓ የብሔረሰቦችን መብት አውቃለሁ ያለ ሲሆን ይህን የሙሉ መብት እውቅና ያቆራኘው ህዝብ በዲሞክራሲ ባንድ መኖር መቻል ወይም ይችላል ከሚለው ጋር ነበር። ወያኔ ግን የኢትዮጵያ ህዝብ ቀዳሚ ቅራኔ በብሔሮች መካከል ያለው ልዩነት ነው ከማለቱ በተጨማሪ የኢትዮጵያ ህዝብ ባንድነት ሊኖር ይችላል የሚሉት የሸዋ አማራ ትምክህተኞች ብቻ ናቸው ብሎ ይህንንም በመሰረታዊ መርሁ ማኒፌስቶ ውስጥ አስፍሮ ነበር። ወያኔ ለባዕዳን ከምዕራብ እስከ ሊቢያ ከሶማሊያ እስከ ሱዳን በጭፍኑ ያደረ ሲሆን ዛሬ ሀገራችንን መሬት ለሱዳን ማስረከቡ የለመደበት ጉዳይ ነው። ኢሃፓ ግን ለሀገር ሉዓላዊነት ታገለ እንጂ ለባዳን ያገርን ተቀማጥ አለፎ መስጠት ሲያልፈም ያልነከው መሆኑን ታሪክ ይመሰክራል። ቀጥራኝነትን ተናንተም ዛሬም ባለመቀበሉ የደረሰበት ጉዳትና ጥቃትም ቀላል አልነበረም አይደለም። በዚህ የተነሳ ግን ኢትዮጵያን አጋልጦ ጥቅም ሊያገኝ አልጣረም። ድርግና ወያኔ እንዲሁም ጭፍሮቻቸው ድርጅቱ ወራሪ የሶማሊያን ጦር ደገፈ ቢሉም ሀቆ ግን የኢሃፓ አባላት በተለይም በጦር ውስጥ የነበሩት ወራሪውን ታግለው መስዋዕት መቀበላቸውን ያረጋግጣል። ወያኔ የቅጥፈቱ የተጋለጠና አልታመን ያለ በመሆኑ በነጻ ጋዜጠኛ ስም የኮለኮላቸውን ቀጥረኞችን ማስተንፈሻዎችን ይህንኑ ነጋጠባ እንዲያሰራጩ አዟል። ሱዳን የቋራን መሬት ሊወሰድ ሲነሳ ኢሃፓ ተቃውሞ በህዝብ ድጋፍ አባረረው እንጂ ናውሰድ ብሎ የአገር መሬትና ሉዓላዊነትን ለብረትና ጥይት አለወጠ። ወያኔ ግን መሸጥ የለመደ እናቱን ያስማማል ራሱን የሚሸጣል ሆኖበት አለ። የህዝብ ጠላት ሆኖ ቀጥሏልና መጥላት ብቻ ሳይሆን ልንዋጋውና ልናስወግደው ብሔራዊ አገራዊ ግዳጅ አለብን። በመሆኑም ኢሃፓን ጣላት ብሎ እስከዛሬ ማጥቃቱ የሚተበቅ ነው። ሁኔታውም ለኢሃፓ ማንነት በቂ መስከር ይሆናል። የወያኔን ዘላቂ ጸረ አማራነትና ጸረ ህዝብነት ደግሞ ለመካድ መነሳት ዘበትና ከንቱነትም ነው። ሰማት ጀግኖችን መቼም አንረሳም፣ ታሪካቸውንም አናስደፈርም። ጸረ ወያኔው ትግላችን ይፋፋ።
ያፍሪ ታሪክ ምርቱ ቀዳሚ መስገነሽ የሶዘር መንደሻ ኢትዮጵያዊ የአፍሪካ መመኪያ የነጻነት ጠበል ከሰደም ባይሆን ሰንደቅሽ ከፍ ሩህሩህ ደግነት የተፈጠረብሽ የዋህ ቅን ታታሪ ህዝብ የፈቀደብሽ የንብረት ማዕድን የአየር ባለጸጋ ቅዱስ ቃል ሃይማኖት ባንቺ ፈካ ነጋ ሰንሰለት ተራራሽ ጉንጉን ሐቅሽ ሞልቶ የጥቁር እጅ አልማሽ እንደክሽን አቡኝ ብሩክ ጥቁር አፈር ስላህለውናችን እንቢትነሽ ብርሃን ውቢቷ ኢትዮጵያችን ከሰዎች በላይ ነው ከሀገር በላይ ያርግሽ ቀዳማዊት ኢትዮጵያ እናቴ ይጨምር ማለሽ የእግዚአብሔር ቃል ፍቅር ቡራኬው ክብር ነው ሞም የጠበቀሽ አሁንም
ባችን ይታበስ ፍቀዱልኝና ትንቢት እንድናገር ስለ ጉስቋሎቹ ስለ ዛቸው ባገር ፍቀዱልኝና የውስጤን ተንፍስ ወደ ጓሩ ዙሬ ሁሌክ ማለቀስ በመከራ ዝናብ ሁልጊዜ መበስበስ ጥዋት ብሎ ከሰዓት መቀንቀስ በጠኔ መለብለብ በበሽታ መውደቅ ሞትን ብቻ መስማት ዘወትር መሳቀቅ ያለ እናት ያለ አባት እንደ መንገድ ውሻ መጠሊያ ጠፍቶ ሞደቅ በየጥሻ ያከትማል ወደፊት እንዳላይ ቀጥልም ብሩ ተስፋ ላይ አልጥናጠሩ ከፊት ለፊታችን የተደነቀረው አገሪቷን ይዞ ሁሉን ያጨለሞ በጉልበት ተገዝቶ ቦታውን ይለቃል ዳግም ላይ መለስ በብርሃን ይተካል የተቆቃ ኑሮ ሰንሰለት በጥሰን እንባችን ታብሶ ቡቃዞች ፈንድቀን ፀሐይም ጭርዋን ጨርቃን ብርሃኗን ሁሉ ማዳርሰው በደንብ ላይ ያለን አበቦች ፈክተው እንባችን ይታበስ
አድማጮቻችን ይህ በማስከተል የምናሰማው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሀፓንስታን ዴሞክራሲያ የተላለፈው በ1997 ዓ.ም በየካቲት ወር ማለትም ከ1997 ምርጫ 3 ወራት በፊት ነበር። ምንም የተለወጠ ነገር የለም። አሁንም በተቃዋሚ ስም ለግል ጥቅምና ዝና እውነተኛ ታጋዮችን ማክቸልችልና ለሀገር የማይጠቅም እንቶፈንቶ ውስጥ ተዘፍቆ የባዕዳንን ፍላጎት ለማሟላት ከመሽቀዳደምና ጠላውትን አውቆ አለመታገል የገዢዎችን እድሜ ከማራዘሙም ሌላ ምንም የፈየደው የለም። ይህም በመሆኑ ይህ የካቲት ወር 1997 ዓ.ም ዲሞክራሲያ ሕያው መልእክት የሰሚ ያለህ ይላል።
ዲሞክራሲያ የካቲት 1997 ዓመተ ምህረት ምርጫ ሲባል ትግል ስንል ወያኔ ከሚመጸውትለት ፍርፋሪ በላይ ለኢትዮጵያ ሕዝብ ምን ሌላ ዴሞክራሲ ያስፈልገዋል ካልተባለ በስተቀር የሚመጣው ግንቦት ምርጫ ዴሞክራሲያዊም ሆነ ነጻ ወይም ፍትሃዊ ይሆናል ተብሎ አይተበቀም። ውጤቱም ካሁኑ ሳይታለም የተፈታ ሆኗል። በመሰረቱ ፍትሃዊና ነጻ ምርጫ ከመካሄዱ አስቀድሞ በሀገሪቱ ላይ ዴሞክራሲያዊ ስርዓት የመስፈኑና የመረጋጋቱ ጉዳይ ወሳኝነት ይኖረዋል። ያ ደግሞ በዛሬቱ ኢትዮጵያ የምድረበዳ ውልብልቢት ሆኗል። አምባገነናዊ ስርዓት በሰፈነበት ሀገር ይህ እንጂ ሌላ ሊሆን እንደማይችል የተሰወረ አይደለም። በማንኛውም ሀገር ከሁሉ አስቀድሞ መሰረት ሊሆን የሚችለው የዴሞክራሲ ስርዓት ሲተከል መሆኑ ለክርክር ሊቀርብ አይችልም። ምክንያቱም ዘላቂና አስተማማኝ የፖለቲካ የኢኮኖሚም ይሁን የማህበራዊ ህይወት መረጋጋት የሚችለው ገደብ የለሽና አሳታፊ ዴሞክራሲ በህዝብ ስልጣንና ቁጥጥር ስር ሲሆን ብቻ በመሆኑ ነው። ለዚህ የማይታበል ሀቅ መሰረት ሳይጣል የህዝብ አይነተኛ መብትና የስልጣን ልዕልና ሳይገኝ የህግ የበላይነት ሳይረጋገጥ እንዲያው በደፈናው ምርጫ እናካሂዳለን ማለት በራሱ በምርጫው ትርጉምና ሂደት አላማና ተግባር ላይ ማሾፍ ይሆናል። ያሾፉ ለመኖር ደግሞ በአሁኑ ወቅት የኢትዮጵያ ህዝብ የመጀመሪያው ምኞቱና ምርጫው አይሆንም። ሁሉ ጊዜ ስለ ህዝብ ምርጫ ሲነገር ሁለት አይነት ሂደቶች መኖራቸውን መገንዘብ ሌላው ቢቀር ራስን ከመደለል ያድናል። አንዱ በአምባገነኖች ፈቃድና ቁጥጥር አላማና ግብ ላይ የተመሰረተ ነው። ይህ ሂደት እስካሁን በሀገራችን በተፈራረቁት 3 አምባገነን ስርዓቶች ታይቷል። ምርጫ ብለው በሚሞክሩት ሂደት ውስጥ እንደማጠየቂያ የሚተከሙበት የየራሳቸው ራዕይና ምክንያቶች ነበሯቸው አላቸው። በንጉሱ ስርዓት አጼው እኛ ስዩመ መለኮት ስለሆንን የምንሰጥህን የምንቸርህን የምንፈቅድልህንና የምንልህን አሜን ብለህ ተቀበል ሲሉት ስለነበር ህዝቡም ሳይወድ በግድ ይህንኑ ተቀብሎ መገዛት ነበረበት። የነበረው የፓርላማ ምርጫ ሂደትም ፍትሃዊና ነጻ ይሆናል ተብሎ የሚተበቃል ነበርም። ምክንያቱም ከላይ በችሮታ በተገኘ ህገ መንግስት ላይ የተመሰረተ ስርዓት ዴሞክራሲያዊ ምርጫ ማካሄድ ስለማይሆንለት ነበር። ህዝቡም በዚህ አይነቱ ምርጫ ሲሳተፍ የነበረው ወዶና አምኖበት ሳይሆን ወይም ደግሞ ሳይነቃቀርቶ ሳይሆን ሌላ ምንም ምርጫና የእንቢተኝነት ውሳኔውን የሚገልጽበት ኃይል ስላልነበረው የተቀበለ መስሎ ተጉዟል። አፍኖ መግዛት አይነተኛ የስርዓቱ ባህሪ ስለነበረም ያ ስርዓት እንደለመደው መግዛት ሲያቅተው በህዝብ አመጽ የመጨረሻውን መታግይቶ ተገለለ። ህዝቡም ከዚህ ስርዓት ተገላገለ። ይህን ስርዓት የተካው ደርግም የርዕዮተ ዓለምን ማጠየቂያ በማውጠንጠን ለአምባገነናዊ አገዛዙ እንደ ምክንያት ተጠቅሞ የፈላጭ ቆራጭ ስልጣኑን አሰፈነበት። በአንድ ፈላጭ ቆራጭ ፓርቲ ስር የተሰባሰቡ ፋሽስቶች ባስተናግዱለት ምርጫ ውስጥ እነርሱ ያስቀመጡትን ተመራጭ ብቻ እንዲመርጥ እየተገደደ ህዝቡም ይህን ሲፈጽም ቆይቷል። በደርግ ባለስልጣናትና በህዝቡ መካከል የምርጫው ሂደትና ውጤት አስቀድሞ ቢታወቅም በነበረው አሰቃቂ አፈና ምክንያት ህዝቡ ያሉትን ከማድረግ በቀር ሌላ ምርጫ አልነበረውም። የታሪክ ሂደት ሆነና ደርግም በህዝብ አመጽ ተወገደ። ይህን የምናወሳው የታሪካችን ጽልመተ መዋዕል በመሆኑና በዚያን ጊዜ ላልነበረው ትውልድ ለግንዛቤ እንዲረዳው ስንል እንጂ እንደ ወያኔ መሪዎች የሞተ ፈረስ ጋላቢ የደረቀ ወንዝ ተሻጋሪ ለመሆን ቃጥቶን አይደለም። ከተመክሮ ለመማማር እንጂ ታሪክ ራሷ ኮንና ወደ ከርሰ መቃብሩ የወረወረችውን ስርዓት ፋይል ለመክፈት ልዩ ፍላጎት የለንም። ካለፉት 14 ዓመታት ወዲህ ያለውን የምርጫ ትብዬ ሂደት ስናጤንም ከላይ ከተዘረዘሩት ሁለት ስርዓቶች በአይነትም ይሁን በይዘት የተለየ ሆኖ አናገኘውም። ለብሔሮች ሁሉ ጥብቅና ቆም ያለው የሚለው ወያኔም በበኩሉ የአምባገነን ስርዓትን በማስፈን ለራሱ ፈላጭ ቆራጭ አገዛዝ የሚጠቅመውን የፕሮፓጋንዳ ማጠየቂያ ማግኘት አላስቸገረውም። ምርጫውን ለየብሔሮች በመሸንሸን በብሔራዊ ደረጃ ለብሔራዊ አጀንዳና ጥቅም ሊያስብ የሚያስችል ስንኩልና ጠባብ ምርጫን እንዲያካሄድ ከማድረጉም በላይ በሁሉም መስፈርት ሲለኩ የራሱን አጀንዳ የሚያራምዱለትን ሰዎች ለማስመረጥ የሚያስችለውን አስቂኝ ምርጫ ሲያካሂድ ቆይቷል። አሁንም ይህንኑ ሂደት በመጠቀም ለሶስተኛ ጊዜ ከጭላዳ ቆንጆ ምን ይመራርጧል የሚባልለትን ምርጫ ለማካሄድ ተዘጋጅቷል። ተቃዋሚ ኃይሎች የጠየቁትን ለውጥ እምቢ ብሎ ዳግም ለማጭበርበርና የበላይ ለመሆን ሸብረብ እያለ ነው። አሁንም እንደ ትላንቱ ህዝቡ ሌላ አማራጭ ስለሌለው የአምባገነኖችን አስገዳጅ ትዕዛዝ ተቀባይ ከመሆን አልተገላገለም። ዴሞክራሲያዊ ስርዓት እስካልሰፈነ ድረስም ይህ አስቂኝ የምርጫ ድራማ ይቀጥላል። ምርጫን አስመልክቶ ከላይ ከተዘረዘሩት ተፈራራቂ ስርዓቶች የምናያቸው ሂደቶች ከሞላ ጎደል ተመሳሳይ ባህሪ ያላቸው ማለት እንችላለን። ሁሉም ጸረ ህዝብ በመሆናቸው ህዝብን ይንቃሉ፣ ይፈራሉ፣ አያምኑትም። የፍላጎታቸውና የጥቅማቸው አስከባሪና ተከታይ እንጂ በውሳኔ ተሳታፊ እንዲሆን አይፈቅዱም። በመሰረቱ በአምባገነኖች ስርዓት የሚቀረጹ ህገ መንግስቶች በሙሉ ጸረ ዴሞክራሲ ስለሆኑ የአምባገነኖቹ የፖለቲካ ፕሮግራም ማስፈጸሚያ ሰነድ እንጂ እንደ ብሔራዊ ህገ መንግስት የሚቆጠሩ አይደሉም። በመሆኑም በህዝቡ ዘንድ ከበሬታም ይሁን ተአመኔታ ሊኖራቸው አይችልም። መሪዎቹም ማንኛውም ስልጣን ከህዝብ የሚመጣ እንደሆነ ማመን ቀርቶ ማሰብም አይፈልጉም። በየፓርላማዎቻቸው የሚሰበስቧቸው ግለሰቦችም ገዢዎቻቸው ሲያስነጥፋቸው መሐረብ ለማቅረብ ከመሽቀዳደም ያለፈ ተግባር ሲፈጽሙ አይታዩም። ሸንጎ ተባለ ፓርላማ የይስሙላ እንጂ ሐቀኛ የህዝብ መሳሪያ እንዳልነበርና እንዳልሆነም የታወቀ ነው። ተመራጭ የሚባሉትም አብዛኞቹ እኛ ምን ቸገረን ለህዝቡ ጫጫታ ደሞዝ ከመጣልን ሁሌ በልደታ የሚሉ ናቸው የተባለው በባዶ አይደለም። እብሪት የወጠራቸው አገዛዞች ትላንትም ነበሩ፣ ያሁኖቹም ያው ናቸው። የኋለኛው ከፊተኛው መማርን አይሹም። የሚሄዱትም ለሚተካቸው እኔን ያየ ተቀጣ ብለው አይነግሩትም። ተተኪው መስማት አይፈልግም። ባጭርና በጊዜያዊ ጥቅም ላይ ብቻ ስለሚያተኩሩ በረጅሙ የሀገር ጥቅምና ስትራቴጂያዊ ራዕይ ላይ የማተኮር ምኞት አይኖራቸውም። በመሆኑም ገንብቶ ማለፍን ሳይሆን አጥፍቶ መጥፋትን ይመርጣሉ። ሀገሪቱንም ለአዲስ አምባገነን አሳልፈው ተለዋት ያልፋሉ። ይህ የመከራ ዙሪት የታሪካችን አልፋና ኦሜጋ ይሆነ ቆይቷል። ሁለተኛው የምርጫ ሂደት በዲሞክራሲ ስርዓት ውስጥ የሚካሄደው ነው። የምርጫው ይዘትም ይሁን አይነት ባህሪም ይሁን ዓላማና ግብ የተመሰረተው በዲሞክራሲያዊ ህገ መንግስት ስር በተቀረጸ የምርጫ ስርዓትና ደንብ ህግጋትና አፈጻጸም ላይ በመሆኑ ማንኛውም ምርጫ ፍትሃዊና ነጻ ነው ማለት ይቻላል። ይህ ክስተት ከተረጋገጠ ደግሞ የመጨረሻው የስልጣን ባለቤት ተመራጩ ሳይሆን ራሱ መራጩ ህዝብ መሆኑ የሚያከራክር አይሆንም። ይህ ከሆነ ዘንዳ በእንደዚህ አይነቱ ሀገር የህግ የበላይነት የህዝብ ሉዓላዊነትና እኩልነት ሰፍኗል ማለት ይቻላል ተብሎ ይታመናል። በመሆኑም ሰላምና መረጋጋት፣ ልማትና እድገት፣ የሀገርም ነጻነትና የግዛት አንድነት ሊከበር ይችላል የሚል ዋስትና ይኖራል። የዚህ ሁሉ ድምር ውጤት ታዲያ የዲሞክራሲ ስርዓት በማያሻማ መልኩ መረጋጋት ነው። ይህ በማይከሰትበት ሀገርና ሁኔታ ስለ ምርጫ ማውራት ስላቅ ይመስለናል። ይህናቅ በሚገባ የተረዳ ዜጋ ሁሉ ነጻና ፍትሃዊ ምርጫ ምን እንደሆነ ያውቃል። አውቆም ላላወቀው ወገኑ ያስረዳል፣ ያስተምራል። ይህ ደግሞ በበኩሉ ለአምባገነኖች ፕሮፓጋንዳ ሰለባ ከመሆን ያድናል። ከአወናባጆችና በላባዎች ተንኮል ራሱን ይከላከላል። ለዚህ ነው ዛሬ የኢትዮጵያ ሕዝብ ከአጽናፍ እስከ አጽናፍ ለነጻና ፍትሃዊ ምርጫ በመታገል ላይ ያለው። ለዚህም ነው ሀገር ወዳድ ኃይሎች የነጻና ፍትሃዊ ምርጫ ቅድመ ሁኔታዎች ካልተሟሉ፣ ማለትም የምርጫው ሕግና በወያኔ ስር ያለው የምርጫ ቦርድ ካልተለወጡ ነጻ ምርጫ ዘበት ነው ያሉት። በዛሬቱ ኢትዮጵያ በሁለንተናዊው የሀገሪቱ የፖለቲካ መልክዓ ምድር ላይ በሰፊው ማተኮሩን እንኳን ለጊዜው ጋብ አድርገን በምርጫው ላይ ብቻ እናማትረብነል። በቅድሚያ የምናስተውለው በመላው የኢትዮጵያ ሕዝብ በተቃዋሚ ኃይሎች አሰላለፍና በወያኔ መካከል ያለውን ሁኔታ ይሆናል። የግንቦቱን ምርጫ አስመልክቶ የኢትዮጵያ ሕዝብ ከዳር እስከ ዳር ያለው አቋም የማያወላውል ነው። ይህም በቅርቡ በሐዋሳ፣ በጅማ፣ በባህር ዳር፣ በደሴ፣ በአምቦ፣ በአዲስ አበባና በሌሎቹም ከተሞች በተጨባጭ የታየ ሀቅ ነው። መጪው የወያኔ ምርጫ ነጻና ፍትሃዊ እንደማይሆንና የተቃዋሚ ድርጅቶችም በዚህ ምርጫ ለወያኔ ሽፋን ሰጪ መሆን እንደሌለባቸው ህዝቡ በሚገባ አስረግጦ ነግሯቸዋል። ይልቁንም ህብረታቸውን አጠንክረው ትግሉን በመምራት ለድል እንዲያበቁት በአጽንኦት አሳስቧቸዋል፣ ተማጽኗቸዋል። የመላውን ህዝብ አቤቱታና ውሳኔ ተማጽኖና ፍላጎት መሰረት አድርጎ መታገልና ማታገል ደግሞ ለተቃዋሚ ኃይሎች ዋና ተልእኮ ነው። ዘላቂ የሀገር አንድነት የዜጎች እኩልነትም ይሁን ብሔራዊ ጥቅም ሊከበር የሚችለውም የመላ ሀገሪቱን ህዝቦች ትግል አካቶ በብሔራዊ ደረጃ መምራት ሲቻል ነው። ይህ ካልሆነ ዘላቂ ሰላምና መረጋጋት፣ የሀገር አንድነትና ህልውና ዋስትና ይኖረዋል ማለት ዘበት ይሆናል። እስካሁንም ትግሉ ሁሉ ተሰናክሎ የቀረውና ህዝቡም ለተፈራራቂ አምባገነኖች አገዛዝ ሰለባ የሆነውም በዚህ ምክንያት ነው። ይህ ክስተት መደገም የለበትም። አዙሪቱ እንዲቀጥል የሚፈልጉት ግን የኢትዮጵያን ህልውና ጥቅምና የህዝቧንም አንድነትና ህብረት የማይፈልግ ታሪካዊ ባላንጣዎቿ ብቻ ናቸው። ምክንያቱም በዴሞክራሲ የሚተዳደር ህዝብና ሀገር የቱን ያህል ጠንካራና የማይበገር መሆኑን ጠንቅቀው ስለሚያውቁ ነው። ዴሞክራሲያዊትና ጠንካራ ኢትዮጵያን ለማየት የማይፈልጉ ሀገር በቀል ባንዳዎችና ባዕዳን ጠላቶች ለመሆናቸው የሀገራችን ዜና መዋዕል የመዘገበው ሀቅ ነው። ወደ ተቃዋሚ ድርጅቶች ስናተኩር በአሁኑ ወቅት ወያኔን በምርጫ ማሸነፍ እንችላለን ብለው የወሰኑ ክፍሎች አሉ። ይህ ከተሳካ ደስታው የሁሉም እንደሚሆን ማንም ኢትዮጵያዊ አይጠራጠርም። ምክንያቱም ወያኔን ከስልጣን አስወግዶ ሀገሪቷን ከጥፋት ከማዳን የበለጠ ሌላ ብሔራዊ ድልና ደስታ ስለማይኖር ነው። ፖለቲካ ማለት የሚቻለውን ለማድረግ የሚያስችል ጥበብ ነው እንደሚባለው ሁሉ በአሁኑ የሀገራችን ተጨባጭ ሁኔታ ወያኔን በምርጫ ማስወገድ እንደማይቻል ሌላው ቢቀር በኢትዮጵያ ሕዝብ በኩል ብዥታ አይኖርም። ምክንያቱም ተደጋግሞ የገለጸው ሀቅ በመሆኑ አይ እንዲያው በደፈናው በምርጫ ተወዳድረን የተወሰነ መቀመጫ እያገኘንና በዚህ ሜዳበታ የኤሊ ጉዞ በማዝገም የምርጫ ሂደት በየምርጫዎቹ የመከመቻ ቁጥሮችን ያፈደግን በመሄድ በመጨረሻ የፓርላማ ብዙሃን በመሆን ወያኔን ማስወገድ እንችላለን የሚሉ ክፍሎች እንዳሉ እናውቃለን። የዚህ አይነት ምኞት ሊፈጸምላቸው የሚችለው ምናልባት እድለኛ ከሆኑ ከ20ና ከ30 ዓመታት በኋላ ሊሆን ይችላል። ያም ቢሆን ዘምቦ ተባርቆ ነው። የዚህ አልጋሚ ምኞት ግን አንድ ጊዜ የማይሰጥና አደገኛ የሆነ ችግር አለበት። እርሱም ይህ ወያኔያዊ አገዛዝና መከራ ከቀጠለ ከ20ና ከ30 ዓመታት በኋላ ኢትዮጵያ እንደ ሀገር ዜጎቿም እንደ ህዝብ ለመኖር የማይችሉ መሆናቸው ነው። ይህንን ሁሉ አርቆ በመመልከት ይመስለናል ዛሬ የኢትዮጵያ ህዝብ ተቃዋሚ ድርጅቶችን ይካሄዳል ከተባለው የግንቦቱ ምርጫ ይልቅ በሀገራቸው የሩብ ጊዜ ዘላቂ ስትራቴጂያዊና ብሔራዊ ጥቅም ላይ እንዲያተኩሩና ትግላቸውን እንዲያስተባብሩ ጥሪውን የሚያስተላልፈው። ወያኔንና የመጪውን የግንቦት ምርጫ ሁኔታ ስንዳስስ ደግሞ የተለየ ስዕልና ሀቅ መገንዘብ እንችላለን። በዚህ በመጪው የወያኔ ምርጫ ነጻም ይሁን ፍትሃዊ ምርጫ ይካሄዳል ብሎ የሚታሰብ አለመሆኑ እንኳንስ የኢትዮጵያ ህዝብ ራሱ ወያኔም ቢሆን ይገነዘበዋል። ወያኔ በዚህ የግንቦቱ ምርጫ ፍትሃዊነት አለማመኑም ብቻ ሳይሆን በኔ የምርጫ ህግና ስነ ስርዓት አምናችሁ ካልተሳተፋችሁ ገደል ግቡ ብሎ እቅጩን ተናግሮ በድንቁርና ጥቢት የተወጠረ ቡድን መሆኑንም በድፍረት አስመስክሯል። ምርጫውንም እንዳለፉት ጊዜያት በአሸናፊነት ለመወጣት አስፈላጊውን ሁሉ አድርጓል። ነጻ ምርጫ ተደርጓል ለማለትም አስፈላጊውን ማደናገሪያ ሁሉም በስልት እያካሄደ ነው። ይህ ደግሞ የማይተበቅ አይደለም። የመንግስት ስልጣን ሊሰጠው የሚችለውን ማንኛውንም ኃይልና ጉልበት ገንዘብና ፕሮፓጋንዳ የወታደርና የጸጥታ ሰራዊት ተጠቅሞ የሚያሸንፍ መሆኑን በሙሉ ልብነት ተናግሮ ጨርሷል። ሁሉ በእጁ በደጁ ስለሆነ ይህ መሆኑ አያስደንቅም። የኢትዮጵያን ህዝብ እንደ ገልቀት ቅጬ እንደ ሰም አቅልጬ መግዛት ከቻልኩ ያሻኝን ከማድረግ ምንም የሚያግደኝ ምድራዊ ኃይል የለም ብሎ ከደመደመ ውሎ አድሯል። ይህ ደግሞ ከእርሱ በፊት የነበሩትን አምባገነን ስርዓቶች አምነውበት በተግባር ሲተረጉሙት የቆየ ክስተት ነበር። ይህ ምርጫ በአንድ ባልተጠበቀ ተአምር ወዳልታሰበ አቅጣጫ የማይሄድበትን ሁኔታ ለማረጋገጥ ሲሉ የወያኔ መሪዎች ዘረኛ ካድሬዎቻቸውን ከጠረፍ መንደሮች አንስቶ እስከ አዲስ አበባ ባሉ የምርጫ ጣቢያዎች አሰማርተዋል። ውሻ ላበላው ካድሬ ላሰማራው ሟቾች ናቸው እንዲሉ እነኚህ የወያኔ ካድሬዎች አለቆቻቸው በምርጫው ከፍተኛው ቁጥር ማግኘታቸውን ለማረጋገጥ ማንኛውንም ወንጀል መፈጸም እንዳለባቸው ልዩ መመሪያና ሙሉ ስልጣን ተሰጥቷቸዋል። የምርጫ ኮሮጆና ሳጥን ከመገልበጥ አንስቶ የነርሱ ወገን ያልሆነውን ህዝብ ማንገላታትንና ማስፈራራትን አካቶ ማንኛውንም ማጭበርበር እስከመፈጸም ድረስ ያለውን ህገወጥ ተግባር ከማከናወን ወደ ኋላ አይሉም። በአንድ የገዢ ፓርቲ የተሰማራ ካድሬ ደግሞ ምን ያህል ሀገር አጥፊ እንደሆነ በደርግ ጊዜ ሲከናወን የነበረው ወንጀል የቅርብ ትዝታ ነው። የግንቦቱ ምርጫ አስቀድሞ ምን ውጤት እንደሚያስመዘግብ በሁሉ ዘንድ ሳይታለም የተፈታ መሆኑ እየታወቀ የተወሰነ የፓርላማ መቀመጫ ያውም በወያኔ ስር ለማግኘት ሲባል ብቻ ጸረ ዴሞክራሲ የሆነን አገዛዝ በስልጣኑ እንዲቀጥል ማድረግ መተባበርና ሽፋን መስጠት መታየት የሌለበት አቋም ነው። ሁሉም እንደደመደመው የግንቦቱ ምርጫ ውጤቱ አስቀድሞ የታወቀ በመሆኑ ምርጫውን አሸነፍኩ ብሎ ወያኔ እንደሚያውጅ ሳይታለም የተፈታ ሆኗል። ምን ያህል መቀመጫ ለተቃዋሚዎቹ ይለግሳል የሚለውም ይህን ያህል ነብይነትን የሚጠይቅ ጉዳይ አይደለም። ታዲያ ከዛ በኋላ ምን ሊኮን ነው? ከዚህ ምርጫ በኋላ ምን አዲስ ክስተት ሊመጣ ይችላል? የኢትዮጵያ የፖለቲካ የኢኮኖሚና የማህበራዊ ኑሮ መልክዓ ምድርስ ምን ይመስላል? የወያኔን አምባገነን ስልጣን ሊገድብ የሚችል ፓርላማ ይመጣልን? የወያኔ ሕገ መንግስት መለወጥ የሚቻልበት ሁኔታ ይከሰታል? በሀገሪቱ አበይት በሆኑ ብሔራዊ ፖሊሲዎችና ውሳኔዎች ላይ መሰረታዊ ተጽዕኖ ለማሳደር የሚያስችል ሁኔታስ ይፈጠራል? ለነኚህና ለመሳሰሉት መሰረታዊ ጥያቄዎች ቀናና አዎንታዊ መልሶች ከተገኙ በሁኔታው ለመደሰት የመጀመሪያዎቹ እንሆናለን። ያ እንደማይሆን ግን ከወዲሁ በእርግጠኝነት መናገር ይቻላል። ያለፉት 14 ዓመታት የወያኔ የጎሳ አገዛዝ በትክክል እንደሚያረጋግጠው የኢትዮጵያ ፖለቲካ ሁኔታ የተበላሸው ከስር ከመሰረቱ ነው። የወያኔ አንገዛዝ አምባገነን መሆኑ ብቻ ሳይሆን በጎሳ ላይ የተመሰረተና በዘር መዋቅር የተማከለ አስተዳደር የሚያራምድም ጭምር በመሆኑ የሀገሪቱን ችግር ይበልጥ አባብሶታል። ይህ መሰረታዊ ብሔራዊ ችግር ደግሞ ወያኔ በስልጣን ላይ ያለ ብሎም የተፈለገው የምርጫ ጋጋታ ቢያካሂድ የፓርላማ ወንበር ቁጥሮች ቢበወዙ ተለጣፊን በሌላ ተለጣፊ ቢቀይሩ ምንም የሚሻሻል ነገር አይኖርም። ምናልባት ጮሌው ወያኔ የውስጥ ፖለቲካውን ቅራሜሮን ለመቀባትና ለውጭ ዲፕሎማሲውን ፍጆታ እንዲጠቅመው ሲል የተወሰኑ የፓርላማ መቀመጫዎችን ተቃዋሚዎች ናቸው ለሚላቸው ታማኝ ተቀናቃኞቹ ይመጸውት ይሆናል። የፓርላማው ሁኔታ ግን ያው እንደተለመደው የጨረባ ተስካር ከመሆን የተሻለ መልክና ግብር አይኖረውም። ታዲያ ወጣም ወረደም ሊሆን የሚችለው ለነመለስ ዜናዊ ሽፋን እየሰጡ የወያኔን አጀንዳ የሚያራምድ ድምጽ እየሰጡ ወይም ይኸው ተቃዋሚዎች አሉብን ለሚሉት ማላገጫ መሳሪያ እየሆኑ መቀጠል ነው። የዋርካው ማፍራት የሚጠቅመው ለአዋፋቱ እንጂ ለዋርካው አይደለም እንደሚባለው የወያኔ የፓርላማ ምርጫ ውጤት የሚያገለግለው ለዝራቱና አቀንቃኞች እንጂ ለኢትዮጵያ ሕዝብ አይደለም። ከዚህ ምርጫ በኋላ የሚመሰረተው አስተዳደር የሀገራችንን ችግር ይበልጥ ከማባባስ አልፎ ተርፎ ሊያመጣው የሚችል አንዳችም መሰረታዊና ጠቃሚ ለውጥ አለመኖሩ ደግሞ የሚያከራክር አይሆንም። ይህ መሆኑ ከታወቀ ከግንቦቱ የወያኔ ምርጫ በኋላ ትግሉ ምን አቅጣጫ ይዞ መቀጠል ይኖርበታል? የኃይሎች አስተላለፍና አጀንዳቸው እንዴት መቀነባበር ሊኖርበት ነው? ለነኝና ለመሳሰሉት ጥያቄዎች ትክክለኛውን መልስ በመስጠት ትግላቸውን አዲስ አቅጣጫና ፈርያ ሲያዙ ወያኔን መፋለም የማይቀርና ታሪካዊ ክስተት መሆኑን ሀቀኛ ሀገር ወዳድ ድርጅቶች ዋነኛና ስትራቴጂያዊ ዓላማቸው ሊያደርጉት ይገባል። በሌሎች የሶስተኛ ዓለም ሀገሮች እንደሚታየው በሀገራችንም ያለው ተጨባጭ ሁኔታ እንደሚያረጋግጠው የአምባገነኖችን ስርዓት ለመታገል በሚደረገው የተቃዋሚ ኃይሎች አስተላለፍ የሚኖረው ጎራ ሁለት ብቻ ነው። ይኸውም ስርዓቱ በሚፈቅድላቸው ገደብ በመሸበብ የዚህ ስርዓት ትእዛዝ ፈጻሚዎችና በአንጻሩ ደግሞ በስርዓቱ ፍርፋሪ ሳይደለሉ በሀገራቸውና በህዝባቸው ዘላቂ ጥቅም ሳይደራደሩ ስርዓቱን አምርረው የሚታገሉ ኃይሎች ብቻ ናቸው። ሌላ ሶስተኛ ረድፍ ሊኖር አይችልም። አለ ከተባለም ምናልባት ትግሉን ለማስተናከል ካልሆነ በቀር የሚያመጣው እርባና አይኖረውም። በእነኚህ ሁለት ተጻራሪ ጎራዎች ውስጥ ሆኖ አቋምን ለይቶ ከመታገል በቀር ሌላ ረድፍ ሊኖር አይችልም። በአንድ በኩል የአምባገነኖች ሽፋን ሰጪ የሆኑ በሌላ በኩል ደግሞ ታማኝ ተቃዋሚ የሚል ለምድ በመልበስ የተቃዋሚውን የኃይል አስተላለፍ መበረዝ የሚቻል አይመስለንም ከእንግዲህ ወዲያ። ምክንያቱም የኢትዮጵያ ህዝብ እውነተኛውን ተቃዋሚና ሌላውን ክፍል በሚገባው ቆ የተረዳ ስለሆነ ነው። በመሆኑም የኢትዮጵያ ህዝብ ይህን ጠባብ ብሔረተኛና ሀገር አጥፊ የወያኔ ኢህአዴግ ስርዓትን ለማስወገድ በሚያደርገው መራራ ትግል በታማኝነት ከጎኑ ተሰልፎ ታግሎ የሚያታግለው ጠንካራ ህብረት ያለው የተቃዋሚ ኃይል ያስፈልገዋል። ይህ ደግሞ ወደፊት ሚናው እየለየ ጎራው እየታየ ተግባሩ እየጎላ ትግሉ እየፋፋ ሀቁ እየነጠረ ሲሄድ የሚረጋገጥ ክስተት ይሆናል። ይህ ክስተት ግን በምኞትና በተስፋ የሚገኝ አይሆንም። ብዙ እጅግ በጣም ብዙ ተግባርን ብሎም ከንዑስ ጀምሮ እስከ ከፍተኛው መስዋዕት መክፈልን ይጠይቃል። ይህንን ገሸሽ ሊያደርጉት የማይቻል ሀቅ ህዝቡም ሆነ እነኛ ለመራራው ትግል የተዘጋጁ ኃይሎች በሚገባ ያውቁታል፣ ይረዱታል። የሚመጣውን የትግል ኃላፊነትና ግዴታ በሚገባ ይገነዘቡታል። ይህ ከሆነ ታዲያ ለረጅሙና ለአስጨራሽ ትግል መዘጋጀት አለባቸው። ይህ ከሆነ ዘንዳ ከግንቦቱ የመለስ ዜናዊ ምርጫ በኋላ ሀገራችን በምን ሁኔታ ላይ ልትሆን እንደምትችልና ወደ የትስ አቅጣጫ እያመራች መሆኗን ትክክለኛውን ግምገማ እያደረጉ ብሎም የትግላቸውን ይዘትና አካሄድ በወደፊቱ ሁኔታ ላይ እያማተሩ እያጣጣሙና እያዋሃዱ በአዲስ የትግል ምዕራፍ ህዝቡን እያታገሉ ለድል እንዲበቃ ከማድረግ ሌላ አማራጭ አይኖርም። ይህ ደግሞ በምኞት ላይ የተመሰረተ መፈክር ሳይሆን ተጨባጩ የሀገሪቱ ሁኔታ የሚያረጋግጠው የማይታበልና ታሪካዊ ሀቅ ሊሆን የሚችል ነው። ወደፊት የሚጠብቃቸውን የትግል ስልትና ስትራቴጂ ከመንደፋቸው አስቀድሞ አንድ መሰረታዊና አይነተኛ ጉዳይ መኖሩን ግን በአጽንኦት ሊገነዘቡት ይገባል። ይኸውም ጠንካራና የማይበገር የተቃዋሚ ኃይል መመስረት እጅግ በጣም አስፈላጊና አማራጭ የሌለው መሆኑን ነው። በርግጥም ከሁሉ በፊትና በላይ ሊታወቅ የሚገባው ከእንግዲህ ወዲህ የተቃዋሚ ኃይሎች የሚመሰረቱት ህብረት ዓላማ በኢትዮጵያ ዘላቂና ስትራቴጂያዊ ጥቅም ላይ ብቻ ያተኮረ እንጂ በወያኔ ጊዜያዊና የማጭበርበሪያ አጀንዳ ላይ ሊያተኩር የማይችል መሆኑን ነው። በወያኔ ላይ የማያወላውል አቋም ያላቸው የህብረቱ አባል ድርጅቶች ከእንግዲህ ወዲህ የትግላቸው አጀንዳና እንቅስቃሴ ሊሆን የሚችለው የሚገባውም በወያኔ አጀንዳና ውሳኔ ላይ ማተኮር ብቻ ሳይሆን በአመዛኙ በራሳቸው የትግል ቱማታና አነሳሽነት ላይ የተመሰረተ መሆኑን ነው። እስካሁን እንደተመዘገበውና የኢትዮጵያ ህዝብ እንደታዘበው ከሆነ እስከዛሬ ሲሆን የነበረው በአመዛኙ በወያኔ ድርጊትና እንቅስቃሴ ውሳኔና ጥሪ ላይ ምላሽ በመስጠት ላይ ያተኮረ እንደነበረ ነው። ከባብ እንቁላል እርግብ እንደማይወጣ ሁሉ ከወያኔ መሪዎች ለኢትዮጵያና ህዝቧ ሊጠቅም የሚችል አንዳችም ጉዳይ እንደማይኖር አውቆና ተረድቶ በአመዛኙ በራስ የትግል ስልትና ትልም ላይ አተኩሮና በሀገራችን ስትራቴጂያዊ ጥቅም ላይ አነጣጥሮ መታገል ብቻ ነው። በእኛ እምነት የሀገራችን ዘላቂ ጥቅም የሚገኘውና አስተማማኝ ሰላምና መረጋጋት ሊረጋገጥ የሚችለው መላው የሀገሪቱን ዜጋ ሁሉ በእኩልነት የሚያሳትፍ ዴሞክራሲያዊ ስርዓት ሲሰፍን ብቻ ነው። በዘር ላይ የተመሰረተ የመንግስት አወቃቀርም ሆነ የፖሊሲ አቀራረጽና አፈጻጸም ለሀገራችን ጉዳት እንጂ ምንም ጥቅም ያመጣል ብለን ማመን አንችልም። የዚህም ስርዓት ተካፋይ መሆንን አንመኝም። ይህንንም ማቅ ራሱ ባለቤቱ የኢትዮጵያ ህዝብ ላለፉት 14 ዓመታት አይቶታል። በዚህ ዘረኛ ስርዓትም ምን በደል እንደተፈጸመበት እንደሚፈጸምበት ሳይወድ በግድ አውቆታል፣ ተንገፍግፏልም። እኛ ለሀገራችን ያለን ራዕይ ዘመን የማይሽረው ሁኔታ የማይለውጠው ተፈራራቂ አምባገነኖች የማይበርዙት ጊዜያዊ ጥቅም የማይበግረው ነው። በመሰረቱ የሀገርንና የህዝብን ዘለቄታ ጥቅም የህዝባችንንም እኩልነትና አንድነት አስመልክቶ ያለንን የጠና እምነት ሊያስለውጠን ሊያስበርዘን ብሎም እንድንደራደርበት የሚያስገድደም አንዳችም ምድራዊ ኃይል እንደሌለ ሌላው ለማመን ባይፈልግም የኢትዮጵያ ህዝብ ግን በሚገባ ያውቀዋል፣ ይረዳዋል። በዚህ አጉሪ የትግል ታሪክና የማይናወጥ እምነት በመነሳት ነው ወያኔና ድርጅቱን የምንቃወመው። ከዚህ ውጭ በወያኔ ድርጅት ከተሰባሰቡት ግለሰቦች ጋር የግል ፍቅርም ሆነ ጥል የለንም። እንዲያውም የሀገራችን ዴሞክራሲያዊ ስርዓት በዘለቄታ መልኩ ሊያረጋግጥ በሚያስችለው ሂደት ከማንኛውም ወገን ጋር ለመተባበር ዝግጁ መሆን ብቻ ሳይሆን የሚጠበቅብንን አስተዋጽኦ ለማድረግ ምንጊዜም ግንባራችንን እንደማናስ በተደጋጋሚ ስንገልጽ ቆይተናል። ይህ ማለት ግን ለኢትዮጵያ ህዝብ ገደብ የለሽ ዴሞክራሲ እየታገል የራሳችንን ድርጅታዊ ነጻነት የሚገፈውንና አኩሪ ታሪካችንን የሚያሳድፍብንን ተጽዕኖና ግፊት እንቀበላለን ማለት አይደለም። እርሱ ራሱ በኢትዮጵያ ህዝብ ዘንድ በህጋዊነት የማይታወቅ ቡድን ለኛ ህጋዊ መሆን አለመሆን ለመወሰን አገራዊም ይሁን ሞራላዊ ስልጣን ይኖረዋል ብለን አናምንም። የኛ እድልና ህላዌ ከኢትዮጵያ ህዝብ እድልና ህላዌ ጋር በብዙ መሰረታዊ ሀብሎች የተሳሰረ በመሆኑ በበላባይነትም ይሁን በመሰልቸት አንዱን ከሌላ ለይቶ አላፊ ጠፊ ለሆነ ጊዜያዊ ጥቅም መለወጥ አንችልም። ይህንን ማንነታችንን የኢትዮጵያ ህዝብ ከመጀመሪያው ጀምሮ አውቆ መዝግቦታል። አሁን ባለው የሀገራችን ተጨባጭ ሁኔታ የትግሉ ዓላማና ግብ መሆን የሚገባው ለኢትዮጵያ ህዝብ የስልጣን ባለቤትነት፣ የህግ የበላይነት፣ የሀገር ነጻነትና ሉዓላዊነት፣ የዜጎች እኩልነትና ሰብአዊ መብት የሚገኝበትና የሚከበርበትን ሁኔታ በመፍጠር ላይ ነው። ለዚህ ሁሉ መሰረቱና ምሰሶው ያው ዞሮ የዴሞክራሲ ስርዓት መስፈን ለመሆኑ ብዥታ ሊኖር አይችልም። ይህንን ስንል ደግሞ በሀገራችን ዴሞክራሲ በአንድ ቀን ጀንበር ተፈጥሮ አድጎ ተመንድጎ ፋፍቶና ጠንክሮ ህዝቡ የሚመኘው ሁሉ ወዲያው ይከናወናል የሚል ብዥታን በማስተናገድ አይደለም። እንደ ማንኛውም የተፈጥሮ ህግ የዴሞክራሲ ውልደትና እድገት ሂደቱን ጠብቆ እንደሚሄድ በሚገባ እንረዳለን። ይህ መሰረታዊ ሀቅ እንዳለ ቢሆንም ዛሬ በሀገራችን የችግሩና የመከራው መንስኤ ብሎም ከገባንበት አዙሪት ልንወጣ ያላስቻለን የወያኔ የፖለቲካ ፕሮግራም ልክ እንደ ሀገሪቱ ብሔራዊ ህገ መንግስት ተቆጥሮ የዘረኞቹን የፖለቲካ አጀንዳ ማስፈጸሚያ መሳሪያ መሆኑ ነው። በዚህ የሀገራችን ተጨባጭ ሁኔታና እውነታ ላይ በመመርኮዝ የግል አጀንዳውን የሚያስፈጽመው የገዢ ቡድን በስልጣን ላይ ተቀምጦ የሀገራችን ጥቃቅንም ይሁን መሰረታዊ ችግር ሊፈታ አይችልም። ወያኔ ህገ መንግስቴ ብሎ ጎምጥጦ የያዘው የግል አጀንዳው ማስፈጸሚያ አልባሌ ሰነድ ካልተለወጠ የሀገራችን ሁለንተናዊ ችግር እየባሰበት ይሄዳል እንጂ መሻሻል ይመጣል ተብሎ አይጠበቅም። ለዚህ ነው ተቃዋሚ ኃይሎች በብስለትና በኃላፊነት ስሜት ተነሳስተው የምርጫው ህግና ቦርድ ይቀየሩ ወዘተ ብለው የጠየቁትና ለድርድርም ተቀምጠው የነበሩት። ለዚህም ነው ወያኔ እምቢ ያለውና ነፃና ፍትሃዊ ምርጫ እንዲደረግ የማይፈልገው። ከወያኔዎቹ አኳያ ሲታይ ይህን ከማድረግ ሌላ ምርጫ አይኖራቸውም። ምክንያቱም ህዝቡ የሚመኘው ነፃና ፍትሃዊ ምርጫ ቢደረግ ወያኔ ተወግዶ ህዝቡ በትረ ስልጣን የሚያገኝበት ሁኔታ ስለሚመቻች ነው። ታዲያ ወያኔ መች ሞኝ ሆኖ ነው ራሱን የሚያስወግድበትን ሂደት የሚያመቻቸው? ህገ ወጥ ያላቸው ድርጅቶችስ በሰላምና በይፋ እንዳይታገሉ ጋሬጣ እየዘረጋ አይደለምን? ሁኔታው እንዲህ በሆነበት ሁኔታ ነፃና ፍትሃዊ ምርጫ ስለማይኖር ያው ዞሮ ዞሮ ተጠቃሚዎቹ ወያኔና ግብረ አበሮች እንጂ ሌላ ሊሆን አይችልም። ያ እስከሆነ ድረስ በዘር ላይ የተመሰረተ አምባገነን እንደገና በስልጣን ለሌላ 5 ዓመት እንዲቆይ የሚወስደውን እርምጃ ሁሉ ከመቃወምና ለአዲስ የትግል ምዕራፍ ከመዘጋጀት ሌላ አማራጭ ሊኖር አይችልም። አገዛዙ የህዝብን መብት ሊያከብር የሚችለው በግዴታ እንጂ በውዴታ ባለመሆኑም ተቃዋሚ ኃይሎች ህዝባዊ አመጽን ማደራጀትና መምራት ነው ዋናው ተልእኳቸው። ከግንቦቱ ምርጫ በኋላ መሰረታዊ ለሀገር የሚበጅ ውጤት አይኖርም። ያው የጎመዘዘው ለመጪው ትውልድ አይረጉት ሀገትና ግዳጅ ከፊታችን ተደቅኖ ይቀጥላል። አገዛዙን በአፋጣኝ ለማስወገድ ሀገራዊ ግዳጅ ይጠራናል። በመሆኑም ተቃዋሚ ኃይሎች ካለፈው ተምረው ህብረታቸውን ለማጠናከር መነሳት አለባቸው። ተቃዋሚ ኃይሎች ከሰፊው ህዝብ ተደባልቀው ህዝባዊ አመጽን መምራት መቻል አለባቸው። የትግል ሰደድ እሳት በከተማም በገጠርም ተቀጣጥሎ አገዛዙን ይወጥር ዘንድ እስካሁን ውጤት አልባ የሆነውን ዘዴያቸውን ሆነ አደረጃጀታቸውን መለወጥ ይኖርባቸዋል። የህዝቡን የህብረት ጥረት የሚያደናቅፉትንም በጽኑ መታገል ያስፈልጋል። የዛሬ 5 ዓመት ግንቦት ሲመጣ የመለስ አገዛዝ የክፉ ቀን ትዝታ እንዲሆን ማድረግ የሚቻለው በዚህ መንገድ ማለትም የቆረጠና ያልተቋረጠ ህዝባዊ አመጽን በማካሄድ ነው። የድርጅቶችን ማንነት የሚለካው በወያኔ ፓርላማ ባለው ወንበር ሳይሆን ይህን የህዝብ ታሪካዊ ትግል በመምራት ባለው ጽናትና ወኔ እንዲሁም በሚጫወቱት ታሪካዊ ሚና ይሆናል ማለት ነው። ከዚህ መንገድ ውጪ በወያኔ የአምስት ዓመት የግንቦት ዛር አብሮ መያዙ ለህዝብ የሚጠቅም አይደለም። በዚህ አቋም ላይ የማያወላውል እምነትና ራዕይ ካላቸው የተቃዋሚ ድርጅቶች ጋር በመተባበርና ከኢትዮጵያ ህዝብ ጎን በመሰለፍ ትግላችንን እንቀጥላለን። የኢትዮጵያ ህዝብ ትግል አቸናፊነት አይቀሬ ነው።